የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። እንደምናመሻችሁ የዛሬ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። በለገጣፎ መኖሪያ ቤት የፈረሰባቸው ነዋሪዎችን ጉዳይ ለማየት በጠቅላይ ሚኒስትር አብይ አህመድ የተላከው ቡድን የተጎጂዎቹንም የከተማውንም አስተዳደር አቤቱታና ምላሽ አድምጦ መመለሱን አስታውቋል። በዚህ ጉዳይ የጠቅላይ ሚኒስትሩ አቋም ምንድን ነው? አቶ ንጉስ ጥላሁን ተጠይቀዋል።
የደሃ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ሕግን መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለእሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ መግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው።
በጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት አቶ ንጉሱ ጥላሁን ናቸው። የኦዲፒ ስራ አስፈጻሚ አባልና የገጠር የፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል ስራ ኃላፊዎች ጉብኝት ማድረጋቸውም ታውቋል። በሙሉ ዘገባ ቃለ ምልልሳቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሰዓት ከበቃን ሁሉንም እናስደምጣችኋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። አድማጮች፣ በትላንትናው ዘገባችን እንዳስደመጥናችሁ በለገጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገጣፎ ከተማ አስተዳደር ቤቶቹ ህገ ወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማው አስተዳደር 12,000 ህገ ወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ 3,000 የሚጠጉትን እያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር። ነዋሪዎቹ በበኩላቸው ከ1998 ዓ.ም ላለፉት 12 ዓመታት ጀምሮ ቤቶቹን እንደገነቧቸው መብራት፣ ውሃ አስገብተው መታወቂያ አውጥተው ይኖሩ እንደነበር ገልጸው ንብረታችንን፣ ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም፣ ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቄያቸዋለሁ። ወደ ቃለ ምልልሱ። በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለመልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን፣ ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ?
በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህ ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት እንደየአካባቢ እንደየአመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መፋቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራር እና ህግ አለው። ያየነው በኦሮሚያም ልክ እንደ ሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በ1998 ዓ.ም የተመሰረተ ከተማ ነው። በእኛ አቆጣጠር ከ2004 የሊዝ አዋጁ ከመውጣቱ በፊት እና በኋላ በህገ ወጥነትና በቋሚነት ህጋዊ ሆነ ያለ ቤቶችን ካርታና ፕላን ያላቸው የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን ማስተር ፕላን ውስጥ ለማስገባትና ቤቶቹ እንዲቀጥሉ ለማድረግ የማያሟሉትን ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ቅሪ ተደርጎ ውይይት የተደረገባቸው መሆኑን መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይህንን አድርጎ ደርሚት የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸው ግድፈት የሚሏቸውን አይተናል። ይህን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት፣ ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚህ እንዲወስድ፣ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስ ነው። በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው።
የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል?
እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምም። የከተማ አስተዳደሩ በክልሉም በሀገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው፣ የማይታለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም፣ የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው፣ እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው ስምምነት ላይ የደረስነው ማለት ነው። አመራሩ ይሄን መዝኖ መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ እንደርሰናል። ይሄንን አቁሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር መኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበት እና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ይሄን በራሱ ከንቲባም የሚያነሱልን አለ፣ ህብረተሰቡም ያነሱልን አለ። ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉ አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው።
እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው የሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን የተጎጂዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች፣ ባሳዩቸው በተግባሮች ከተጎዱ ወገን ከደሃ ወገን ሲቆሙ ታይተዋል፣ እንባ ሲያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነው እና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይህንን ሁኔታ እንዴት ነው የሚመለከቱት?
እንግዲህ ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የሚዘው የተገኘው። ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥፋትንም የዜጎች መብት ጥፋትንም መከላከል በሚገባበት ሁኔታ ላይ የጠና አቋም ስላላቸው የደሃ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግ መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለሳቸውም በቂ መረጃ ሰጥተን እንደ ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ በግዛት እንደሚገባ ጠንካራ አቋምና አጥብቃ አስቀምጦ ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ ለሚሰሩ ስራዎች ከሳቸው አቋምም ከመንግስት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣስ በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም እስካሁን ሲሰሩ የነበሩትን ስራ ወደፊትም ያለሙትን ህልም በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። በመንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥሰትን የዜጎችን መብት ጥሰትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ እሳቸውም ይሁኑ መንግስት የሚያርሙ መሆኑን በፍጹም ሊሽረው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ ህጻናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይሄን ጉዳይ መግለጻቸው ትክክል ነው። ማለት ምንድነው ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው ዜጎች ሀሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለኝ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተያዘበትንም ወደፊቶቹን የሚቅሩ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየነው የዜጎች መፈናቀል መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፉም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህን ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን ይህንን ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ለመሆኑ አረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለም።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ። ለዛሬ ለሰጡ ማብራሪያ ጊዜ ይስጥልን።
አመሰግናለሁ።
ሙልጌታ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ይህ ከተመሰረተ ከአንድ አመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረጅም አቤታዊ የሆነ አያሌ ቁም ነገርን የያዘ የወሎ ቤተ መዘክር በእውነቱ እጅግ ያስደሰተን ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል ከምናስበው ባነሰ ጊዜ ተግባራዊ እንደምናደርግ ታላቅ ተስፋ አሳድሮብናል። ይህ የቀድሞ የኢትዮጵያ መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ያኔውን ወሎ ቤተ መዘክር የዛሬውን ደሴ ሙዚየም ከጎበኙ በኋላ ስሜታቸውን በእጅ ጽሑፋቸው ከገለጹበት የተቀነጨበ ነው። ከአዲስ አበባ ውጪ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበር ያለን የወሎ ዘጋቢያ ችን መስፍን አራጌ ስለ ሙዚየሙ በተከታዩ ዘገባ በዳሰሰበት ፕሮግራም ነው።
ከ600 ዓመታት በላይ የዘለቁ የብራና መጻሕፍት ያንዮን ያገሪቱን ስልጣን የሚያንጸባርቁ የደጠበብ ወጥቶች ለክምና ዘዴ የደረቁ እንስሳት ቀሪቶች ወራሪውን የጣሊያን ጦር ባዷ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ አውነት ይነበባል። የዳግማዊ አጼ ምኒልክ ስጦታዎች የንጉስ ሚካኤል በረከቶች በተጎሳቆለው ሁኔታ ላይ ሆነው እንኳን ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት እድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በንክብካቤ ጦት የሰው ያለ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአባራና ለሌሎች ጉዳቶች ተጋላጭ ሆኑ ማስቀመጫዎች የተደረደሩት ቅርሶች መፍቴ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም እንዳስቆብኘው።
ውስጥ ያሉት ቅርሶች በሾኬዝ አለመቀመጣቸው ነው። አጓራ የቦነነባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው ዝሞ እየገባ ማለት ነው የሚጠቀሙበት። ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁንም ለምሳሌ እነዚህ ቅባት ነው የሚጸዱት። ግን ቅባት እስከዛሬ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው። ይህኛውም ታስቦ ቢመጣለት ያው ለጽዳቱ ቫኩም ክሊነር ቢኖረው ፌዳ ያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻር እያጸዳ ነው ያለ ነው።
ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል።
ተቋሙ የይዞታ ማረጋገጫ አልወጣለትም። በዚህም ምክንያት እጥር የለውም። እንግዲህ በዚህ የሚገቡትን አይታችሁ ከሆነ
ይዞታ ማረጋገጫ ከሌለው ማጠር ክልክል ነው።
አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል ወደ ታይዘቀበሉ ሲባል ማለት ነው። ጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ።
ሙዚየሙን ከተቋቋመበት ከ1973 ዓ.ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኝ ተፈራ በዋናነት ባደራ ተቀምጠው የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል።
ያኔ ወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ከወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸው እና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው ሲሉ ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰ ገበዞች አማካኝነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ በአደራነት የወሰዳችኋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነኚህን ጥያቄዎችን ከግምት ውስጥ በማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ ነው የተደረጉት። አብዛኛውን ጥንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉስ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሊበላ የመጡ በርካታ መርከጥ ቅርሶች ነበሩ። እነሱም ወደ መጡበት ነው የመለሱት። ከመቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደረጉት።
የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ።
ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ከወጡ በኋላ እንደኛ ሰው ባያስ ሆኗል። ቅርሶቹ ተሰረቁ ነው የሚለው፣ ግን ወደ መጡበት ነው የተመለሱት። ከዛን ውጭ የጎብኚዎች ቁጥርም ቀንሷል።
ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም።
በ1993 ዓ.ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቃቀርና ደረጃ ሲለወጥ እኛ ስንመራ የነበረው ባቱማ ተብሎ የሚጠራው ማለት ነው። የዛን ሰዓት ላይ ዞኑ ነበር እንዳስተዳድረው ሙዚየሙን ተደርጎ የነበረውና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተፈልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለውና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ 2006 ዓ.ም አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁንም መስኮት በሩ ማብረት ተፈልቅቆ ገብተው እንደነ አጼ ምኒልክ ብርሌ አይነቱ 1, 3 እና 4 ብርጭቆ ጥንታዊ ሆኖ ብርጭቆዎች ተሰርበው ተዘርፈውብናል።
ይሁን እንጂ በተለይ የደርግ ሰራዊት ተሸነፎ ኢህአዴግ አገሪቱን በተቆጣጠረበት በ1983 ዓ.ም ላይ ቤተ ክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል።
በ1983 ዓ.ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተ ክርስቲያን ነው እንዲቀመጡ የተደረጉት። ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተ ክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዴግ ሲገባ የመጀመሪያው ሰበራ የተካሄደ የተካሄደው የመስታወት ሰብራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር።
ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሻመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ ያጠርና መሰል የማሻሻያ ስራዎችን እንኳን ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው።
ጥያቄው ተገቢ ነው። ምክር ቤትም ላይ ያደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ የዚህ የካርታ እንዲሰጥ አሳስቧል ምክር ቤቱም። ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰን እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን።
በፌዴራሉ ቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ።
በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው። ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ እና ምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን።
በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ።
ዓለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከን የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ቶችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። እኛ በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ስለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ መሰረታዊ ክፍተቱ። መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለኝ።
ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል።
ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን በኢንተርፖል ጭምር ሪፖርት አድርገናል እኛ ከዚህ ከሀገር ወጥተው ከሆነ በሚል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልዑካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል።
ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈርፈጭተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛማቾች አሁን ተገናኝተዋል። ይህንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀው አህመድ አንዷ ናቸው።
እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ። ደብተር እየገዙ ስራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው።
ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም።
ደስታዬ ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርጉት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርጉት። አዛንቲል ነው መስቀል አደባባይ ለመቀበል ይሄድኩት ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ደግ ህዝቦች ናቸው፣ እኛም ደግ ህዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ ያው ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ አደባባይ ሴት መውጣት አይፈቀድም፣ ግን 20 አመቷ በጣም ደምን ባያለቀስኩ ነው ያሳለፍኩና
ኤርትራውያን ቢትሰቦች በኢትዮጵያ እንደተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች።
ውድ ብዙ የኤርትራ ፕሮግራሞች እና ያለን ቤት ውስጥ ግን አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውም እና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያ አወጥቼ መድረኩ ላይ ሲጨፍር አምባሳደሮቹ መጥተው ይጨፍሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም።
ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለው ምስል የሚቀይር ነው ትላለች።
እኛም እናቀው ኢትዮጵያና ኤርትራ ተጣሉ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት። ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይሄ ሁሉ ጥሩ ግንኙነትንና ሰላምን ያጣጣምን እንደሆነ ለማወቅ እንችላለን።
ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል።
እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ 4 ከተሞች ተዘዋውረው ነው ያደረጉት። በባህር ዳር፣ በአዳማ፣ በሐዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል።
በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የልዑካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለመጪው ጊዜም የሚከተለውን ብለዋል።
እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከሐዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። ጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣ ተንደሱ። እንዲያውም በቅርብ ጊዜ ሊመጣ ክልሉ ከዛ በኋላ ሊሆን ይችላል። በኢትዮጵያን ወክለው የሚመጡ ሙዚቀኞች ዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያቸው።
ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ያቢሮ ነው የመረጠላችሁ ይሄንን ዜማ። የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ከምሽት በነገው ጉዞ እንገናኝ። I'm not the only one.